የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መስከረም 15 2016 ዓ ም መሰናዷችን ጀመረ። የኦሞ ወንዝ ሙላት የዳሰነች ወረዳ አርብቶ አደሮችን አፈናቅሏል። በሌላ በኩል በግጭት ውስጥ የሰነበተችው ጎንደር ከተማ የትራንስፖርት አገልግሎት በከፊል መጀመሩን ነዋሪዎች ገልጸዋል።
የሰው እንቅስቃሴ የተሽከርካሪ ፍሰትም ቀንሷል። ግን በአብዛኛው ባጃጅ ነው የሚጠራ። ባለ አራት ተሽከርካሪ ውስጥናቸው ታክሲዎች አሉ።
ሱቆች ተከፍተው
አልፎ አልፎ ያልተከፈቱ ቢኖርም አልፎ አልፎ ደግሞ የተከፈቱ አሉ።
ሁሉም በተቋሱ ነገር በትራንስፖርት ነገር ከአንድ የተሻለ ነው ዛሬ።
የሰማችኋቸው ሁለት የአካባቢው ነዋሪዎች ናቸው። ሙሉ ዘገባው በአብይ ርዕስ የሚደመጥ ይሆናል። እንዲሁም ሌሎች ዘገባዎችና ጥንቅሮችን ይዘናል። ሰላም ጤና ስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምናምሽታችኋል። እስከ ምሽቱ አራት ሰዓት ድረስ የሚዘልቀውን መሰናዷችንን ኤደን ገረመው እየመራው አብሬያችሁ ቆያለሁ። ኤልያስ አስማረ ደግሞ ስርጭቱን ከስቱዲዮ በመሆን ይከውንልናል። ጽዮን ግርማ የምሽቱ አርታኢ ናት። እንዲሁም ደግሞ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን እንድትሆኑ እንጋብዛለን። እስከዛ ድረስ ስርጭቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪኦኤ አምሃሪክ የፌስቡክ ገጽ ላይና ድረ ገጽ ላይ እንድትከታተሉን እንጋብዛለን። አሁን ከዓለም ዙሪያ ወደ ተሰባሰቡ ዜናዎች እንሻገር።
ጤና ስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን። ትግራይ ውስጥ ከ1300 በላይ ሰዎች በረሃብ መሞታቸው ተዘገበ። ኤልኒኞ የተባለው የአየር ንብረት ለውጥ በመጪው ሶስት ወራት ውስጥ ምስራቅ አፍሪቃን ይመታል ሲሉ የግብረሰናይ ድርጅቶችና የሶማሊያ ባለስልጣናት አስጠነቀቁ። የዩናይት ስቴትሱ የመከላከያ ሚኒስትር የአገራቸውንና የኬንያን የመከላከያ ኃይሎች ትስስር አወደሱ። የሚሉት ይገኙባቸዋል። አሁን ወደ ዝርዝሩ። ትግራይ ውስጥ ከ1300 በላይ ሰዎች በረሃብ መሞታቸው ተዘገበ። በትግራይ ለሁለት ዓመታት የዘለቀው ግጭት ካበቃበት ካለፈው የጥቅምት ወር አንስቶ ቁጥራቸው 1329 የሚደርሱ ሰዎች በረሃብ መሞታቸውን አረጋግጠናል ሲሉ በጉዳዩ ላይ ጥናት ያደረጉ ባለሙያዎች አስታወቁ። የአካባቢ ጤና ባለሥልጣናትና የመቀሌ ዩኒቨርሲቲ በጋራ ቢያካሄዱት በዚህ ጥናት ረሃብ በአሁኑ ወቅት በትግራይ ዋነኛው የሞት መንስኤ ሆኗል ነው ያሉት። ጥናት ከተደረገባቸው ውስጥም ከ68 በመቶ በላይ የሚሆኑት ሰዎች በረሃብ ሳቢያ ማለፋቸውን አመልክተዋል። ጥናቱ የጤና ባለሙያዎች ከነሐሴ 9 እስከ ነሐሴ 23 ትግራይ ውስጥ ባሉ 9 ወረዳዎችና የአገር ውስጥ ተፈናቃዮች በሚገኙባቸው 53 የመጠለያ ካምፖች ውስጥ ቤት ለቤት በመዘዋወር ያካሄዱት መሆኑም ተገልጧል። ትግራይ በአጠቃላይ 88 ወረዳዎች ሲኖሯት በክልሉ የሚገኙት የተፈናቃዮች መጠለያ ካምፖች ቁጥር ደግሞ 643 ነው። ጥናቱ የተካሄደው ከዚህ ውስጥ አነስተኛ ቁጥር ባለው ሕዝብ ላይ በመሆኑም በክልሉ በረሃብ ሳቢያ ለሞት የተዳረገው ሕዝብ ቁጥር ከዚህም የላቀ ሊሆን እንደሚችል ተገምቷል። ለረሃቡ መጥናት ምክንያት ከሆኑት ነገሮች አንዱ በክልሉ ለሰብአዊ ረድኤት በሚላክ የምግብ እርዳታ ላይ የሚፈጸም ግዙፍ የተቀነባበረ ዘረፋ ባለፈው የመጋቢት ወር ከተደረሰበት በኋላ የዩናይት ስቴትስ መንግስትና የተባበሩት መንግስታት ድርጅት የሚሰጡትን የምግብ እርዳታ ማቋረጣቸውን እየተከተለ ነው። የእርዳታ እህል ስርቆቱ በአገሪቱ የተለያዩ አካባቢዎችም እየተፈጸመ መሆኑ መታወቁን ተከትሎ የምግብ እደላው ካለፈው የሰኔ ወር አንስቶ በብሔራዊ ደረጃ እንዲቋረጥ መደረጉም ይታወሳል። የኢትዮጵያ መንግስት እገዳው እንዲነሳ የሚሻ ቢሆንም የዩናይት ስቴትስ መንግስትና የተባበሩት መንግስታት ድርጅት በበኩላቸው መንግስት ከምግብ እርዳታ አሰጣጥ ስርዓት ተቆጣጣሪነቱ ውጪ እንዲሆን ይፈልጋሉ። ይህ በእንዲህ እንዳለ የክልሉ አጥኚዎች ጥናት አድርገው በመዘገቧቸው በሁሉም አይነት መንስኤዎች ለህልፈት የተዳረጉ ሰዎች ቁጥርም ከእርዳታ መቋረጥ በኋላ በከፍተኛ ሁኔታ መጨመሩ ተገልጧል። በመጋቢት ወር 159 የነበረው የሟቾች ቁጥር በሐምሌ ወር በእጥፍ ከፍ ብሎ 305 መድረሱ ተዘግቧል። አጠቃላይ ቁጥሩ 6 ሚሊዮን እንደሚደርሰው የሚገመተው የትግራይ ህዝብ 5.4 ሚሊዮኑ የሰብአዊ እርዳታ ፈላጊ ሲሆን በአገር አቀፍ ደረጃም ከ20 ሚሊዮን በላይ ህዝብ የምግብ እርዳታ ያስፈልገዋል። የዩናይት ስቴትስ የመከላከያ ሚኒስትር የሀገራቸውንና የኬንያን የመከላከያ ኃይሎች ትስስር አወደሱ። የዩናይት ስቴትስ የመከላከያ ሚኒስትር ሎይድ ኦስቲን በዛሬው ዕለት ማንዳቤ ኬንያ በሚገኘው የሲምባ የጦር ካምፕስ ተገኝተው የሁለቱን አገሮች ወታደሮች በጎበኙበት ወቅት በሰጡት አስተያየት በዩናይት ስቴትስና በኬንያ ኃይሎች መካከል ያለውን ግንኙነት ጠንካራ ሲሉ አወድሰውታል። በጋራ ወታደራዊ ኦፕሬሽን ማድረግ የሚያስችል መግባባት ምሳሌ ናችሁ ያሏቸው ኦስቲን አክለውም አንዳንድ በጣም አስፈላጊ የሆኑ የደህንነት ጉዳዮችን ጨምሮ በመተባበርና በመደጋገፍ በየዕለቱም በጋራ በመስራት ላይ ናችሁ ሲሉ የሁለቱን አገሮች ሰራዊት አድንቀዋል። ዩናይት ስቴትስና ኬንያ በምስራቅ አፍሪካ የጸረ ሽብር ጥረቶችን ለማጠናከርና ኬንያ ኃይሎች በሄይቲ የሚሰማራውን የጸጥታ አስከባሪ ተልእኮ ለመምራት የያዙትን ጥረት ለመደገፍ የሚያስችል የአምስት ዓመት የመከላከያ ስምምነት በትላንትናው ዕለት ተፈራርመዋል። ኬንያ በአካባቢውና በዓለም ዙሪያ ያሉ የጸጥታ ችግሮችን ለመቅረፍ ላደረገችው የመሪነት ሚና ዩናይትድ ስቴትስ አመስጋኝ ናት ያሉት ኦስቲን ሄይቲ ውስጥ በወረበላ ቡድኖች የሚፈጸሙ ጥቃቶችን ለመዋጋት ከዓለም ዙሪያ የተወጣጣውን ህብረ ብሔራዊ የጸጥታ ኃይል ለመምራት ፈቃደኛ በመሆኗም ምስጋና አቅርበዋል። የባይደን አስተዳደር ለሄይቲ ተልእኮ የሚውል የ100 ሚሊዮን ዶላር የገንዘብ ድጋፍ ለመመደብ ባለፈው ሳምንት ከመንግስታቱ ድርጅት ጠቅላላ ጉባኤ ጎን ለጎን በተካሄደው ውይይት ወቅት ቃል በገባው መሰረት ከዩናይት ስቴትስ ምክር ቤት ጋር በመተባበር ይሰራል ብለዋል። ኦስቲን አያይዘውም ለሄይቲ ለታቀደው ህብረ ብሔራዊ የደህንነት ተልእኮ ሌሎች አገሮችም የኬንያን አርአያነት እንዲከተሉና ተጨማሪ የሰው ኃይል፣ ቁሳቁስ፣ ስልጠናና እንዲሁም የገንዘብ ድጋፍ እንዲያደርጉ ሲሉ አሳስበዋል። ኬንያ የሄይቲው ፕሬዚዳንት ጆቭኔል ሞይስ እንደ አውሮፓውያን የዘመን አቆጣጠር በሐምሌ 2021 ከተገደሉ በኋላ ተባብሶ የቀጠለውን የወሮበሎች ጥቃት ለመከላከል የሚያግዝ 1000 አባላት ያሉት የጸጥታ ኃይል ወደ ሄይቲ ለመላክ ቃል ገብታለች። በተባበሩት መንግስታት የጸጥታው ምክር ቤት መጽደቅ የሚጠበቅበት ይህ የጸጥታ አስከባሪ ተልእኮ ባለፈው ጥቅምት ወር የሄይቲው ጠቅላይ ሚኒስትር ኤሪል ሄንሪ ያቀረቡትን ጥያቄ ተከትሎ የተወጠነ ነው። የአየር ንብረት ለውጥ ያስከተለው ኤልኒኞ በመጪው ጥቂት ወራት ውስጥ የምስራቅ አፍሪካን ይመታል ተባለ። ኤልኒኞ የተባለ የአየር ንብረት ለውጥ በመጪው 3 ወራት ውስጥ ምስራቅ አፍሪካን ይመታል ሲሉ የግብረሰናይ ድርጅቶችና የሶማሊያ ባለስልጣናት ናቸው ያስታወቁት። ከመጠን ያለፈ ዝናብ በሶማሊያ በኢትዮጵያ ሶማሌ ክልልና በኬንያ እንዲሁም ሌሎች የምስራቅ አፍሪካ አካባቢዎች የጎርፍ አደጋ ሊያስከትል ይችላል ሲሉ በተባበሩት መንግስታት ድርጅት የምግብና እርሻ ፕሮግራም ፋኦ ባለስልጣናት አስጠንቅቀዋል። የኤልኒኞ የአየር ንብረት ለውጥና በአካባቢው የዝናብ ወራት ከሆነው ከጥቅምት እስከ ታህሳስ ካለው ጊዜ ጋር መገጣጠሙ በሶማሊያ ብቻ ቁጥሩ 1.2 ሚሊዮን የሚጠጋ ህዝብ ሊጎዳ ይችላል የሚል ግምት አሳድረዋል። ከሁለቱ ትላልቅ ወንዞች ጁባና ሸበሌ አቅራቢያ የሚኖሩ የማህበረሰብ አባላትም የቅድመ ጥንቃቄ እርምጃዎችን እንዲወስዱና ወደ ከፍታ ቦታዎች እንዲሄዱ ማስጠንቀቂያ ተሰጥቷቸዋል። ሰዎች የኤልኒኞን መምጣት በቁም ነገር ሊያጤኑና ተገቢ እርምጃ ለመውሰድም መንቀሳቀስ መጀመር አለባቸው ሲሉ የድርጅቱ የምስራቅ አፍሪካ ቢሮ ባልደረባ ፓኦሎ ፓሮን አሳስበዋል። በፍልስጤም የመጀመሪያው የሳውዲ መልእክተኛ ዌስት ባንክን ጎበኙ። የአዲስ የተሾሙት የፍልስጤም አስተዳደር የሳውዲ አምባሳደር በእስራኤል ቁጥጥር ስር የምትገኘውን ዌስት ባንክን ለመጀመሪያ ጊዜ ነው የጎበኙት። ናይፍ አልሳይዱሪ በዛሬው ዕለት በዌስት ባንክ ያደረጉት ይህ ጉብኝት በሳውዲ አረቢያና በእስራኤል መካከል ያለውን ግንኙነት ለማሻሻል ለተያዘ ውጥን ብርቱ አጣብቂኝ ተደርጎ የሚታየውን ጉዳይ ለመፍታት አይነተኛ ሙከራ ተደርጎም ታይቷል። የሳውዲ መንግስት ከእስራኤል ጋር ያለውን ግንኙነት ወደ መደበኛ ደረጃ ሊያሸጋግር የሚችለው በፍልስጤማውያን መንግስት ምስረታ ጥያቄ ዙሪያ ሁነኛ መሻሻል ሲኖር ብቻ ነው ብሏል። የፍልስጤሙ የውጭ ጉዳይ ሚኒስቴር መስሪያ ቤት በበኩሉ ባወጣው መግለጫ አልሱዳይሪ በፍልስጤም ግዛት ለሁለት ቀናት እንደሚቆዩ አመልክቶ ልዩ መልእክተኛው የሁለቱን አገሮች ግንኙነት በሚያጠናክሩ ጉዳዮች ላይም ያተኩራሉ ብለዋል። ከፍልስጤማውያኑ ፕሬዚዳንት መሐሙድ አባስና ከሌሎች የፍልስጤም ከፍተኛ ባለስልጣናት ጋርም ተገናኝተው ለመነጋገር ማቀዳቸው ተዘግቧል። በመጨረሻም በአዘርባጃኗ ተገንጣይ ግዛት ናጎርኖ ካራባክ በደረሰ ፍንዳታ 20 ሰዎች ተገደሉ። ከአዘርባጃን የተገነጠለችውን ግዛት የሚመሩት ባለስልጣናት እንደተናገሩት በአንድ የነዳጅ ማከማቻ መጋዘን ላይ በደረሰውና አካባቢውን ባናወጠው በዚህ ፍንዳታ እስካሁን 20 ሰዎች መሞታቸው መረጋገጡንና በሺዎች የሚቆጠሩም ወደ አርሜኒያ መሸሻቸው ተገልጧል። ፍንዳታው የደረሰው ከአርሜኒያውያኑ ዘንድ ስቴፓናከርት በሚል መጠሪያ የምትታወቀውና አዘርባጃኑ በበኩላቸው ካንኬንዲ በሚሏት የግዛቲቱ ዋና ከተማ ትላንት ማምሻው ላይ ነው። በፍንዳታው የቆሰሉ 290 ሰዎች ሆስፒታል መግባታቸውንም ባለስልጣናቱ ጨምረው ገልጠዋል። አዘርባጃን አካባቢውን ለመቆጣጠር ዘመቻ ከጀመረችበት ጊዜ አንስቶ ቁጥራቸው ከ13,000 የሚበልጡ ሰዎች ከናጎርኖ ካራባክ ሸሽተው መምጣታቸውን አርሜኒያ በዛሬው ዕለት አስታውቃለች። ግዛቲቱ ሙሉ በሙሉ አዘርባጃን ውስጥ የምትገኝ ብትሆንም አዘርባጃን እንደ አውሮፓውያን ዘመን አቆጣጠር በ2020 ዓ.ም ባካሄደችው ጦርነት የግዛቲቱን ከፊል መልሳ እስክትቆጣጠር ድረስ ከ1994 ዓ.ም አንስቶ የአርሜኒያ ተወላጅ በሆኑ የጎሳ አባላት ቁጥጥር ስር የቆየች ናት። አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
አሉላ ከበደን ከዓለም ዙሪያ ለተሰባሰቡ ዜናዎች አመሰግናለሁ። በመከታተል ላይ የምትገኙት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁ የማክሰኞ ምሽት መሰናዷችንን ነው። አብራችሁን ስለሆናችሁ እጅግ አብዝተን እናመሰግናለን። የደንገረመው መሰናዶን በመምራት ኤልያስ አስማረ፣ በቅንብሩ ጽዮን ግርማ፣ በምሽቱ ዋና አዘጋጅነት ከመላው የአሜሪካ ድምጽ ዘጋቢዎች እንዲሁም የስቱዲዮ ባለሙያዎችና የምስልና የዲጂታል ባለሙያዎች ጋር በመሆን አብረናችሁ የምንቆይ ይሆናል። ወደ ሁለተኛው ዙር መሰናዶ ወደ አብይ ርዕስ መሰናዷችን ከመሻገራችን በፊት በኢትዮጵያ የቡና የውጭ ንግድ ገቢ እምብዛም ተጠቃሚ እንዳልሆኑ የቡና አርሶ አደሮች ተናገሩ።
ጥሩ ገበያ ካላገኘን እንቸገራለን። ለሚቀጥለው ዓመት አምና ላይ ጥሩ ነበር ውጤቱ፣ ግን አሁን ዘንድሮ ላይ የተሻለ አይደለም። ያልተሻለው በምንድን ነው? መንግስት ሊደጉመን የሚገባ አርሶ አደር ከመሆናችን አንጻር እዚህ ወደ አዲስ አበባ ስንልክ የመጋዘን ስራ አለ፣ ወፍጮ ለምን በግለሰብ ወፍጮ ነው የምናሰቸው፣ ማአት ነገሮች ውጪ ስለሚበዛ አርሶ አደሩ ከዚህ ወጡ ወደ ውጤታማ ለመሆን አልበቃም ማለት ነው።
በጌዲዮ ዞን ዲላ ዙሪያ ነዋሪ የሆኑ የቡና አርሶ አደር አቶ ዳንኤል ሼቴቶን ነው የሰማችሁት። በሁለተኛው ምዕራፍ የምንመለስበት ይሆናል። አሁን ለምሽት ወደ ያዝ ነው አብይ ዘገባ እንሻገር። የኦሞ ወንዝ ሙላት የዳሰነች ወረዳ አርብቶ አደሮችን አፈናቅሏል። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዳሰነች ወረዳ የኦሞ ወንዝ ሞልቶና አቅጣጫውን ስቶ በመውጣቱ የአካባቢውን አርብቶ አደሮችን እንዳፈናቀለ የዞኑ አስተዳደር ገልጿል። የዞኑ ምክትል አስተዳዳሪና የፍትህ መምሪያ ኃላፊ አቶ ተምስገን ጋርሾ ለአሜሪካ ድምጽ እንደገለጹት በጎርፉ ምክንያት ቀደም ብለው ከተፈናቀሉት ከ60,000 በላይ አርብቶ አደሮች በተጨማሪም በተመሳሳይ ቁጥር የሚገመቱ አርብቶ አደሮች በስጋት ውስጥ ይገኛሉ ሲሉ አስታውቋል። ዮናታን ዘብዴዎስ ዝርዝር ዘገባ አለው።
ላለፉት 5 ዓመታት ጎርፍ ደጋግሞ ያጠቃት የደቡብ ኦሞ ዞን ዳሰነች ወረዳ አሁንም የኦሞ ወንዝ ሞልቶና ከአቅጣጫ ወጥቶ በመፍሰሱ የአካባቢው አርብቶ አደሮች ተፈናቅለው በቅርብ ርቀት ላይ በሚገኝ መጠለያ ጣቢያ እንደሰፈሩ የዞኑ ምክትል አስተዳዳሪና የፍትህ መምሪያ ኃላፊ አቶ ተመስገን ጋርሾ ለአሜሪካ ድምጽ ገልጿል።
62,490 ህብረተሰብ ክፍል ተፈናቅሎ ነው ያለው። አይዲፒ ሰንተር ላይ 11 አይዲፒ ያለን ዳሰነች ላይ 11 አይዲፒ ላይ ተጠልሎ ያሉት ከዚህ ቀደም የተፈናቀሉት፣ አሁን ደግሞ ምን ያክሉ እየወጣ ነው የሚለውን ነገር ደግሞ የሚያጠና ቴክኒክ ኮሚቴ ትናንትና ተሰማርቷል። ያው በጀልባ እንቅስቃሴ አድርገው አልተመለሱም እስካሁን። 2-3 ቀን ሊወስድ ይችላል። ለቴክኒክ ኮሚቴ ያለውን ነገር አጣርቶ ከሰብል አንጻር ምን ያክል ጉዳት ደረሰ፣ ከዝቆች መሬት አንጻር ምን ያክል ጉዳት የደረሰ ነው፣ በቀጣይስ ምን ያክል ሊደርስ ይችላል ጉዳት፣ የወንዙ ስፋት በዚህ ደረጃ የሚቀጥል ከሆነ ምን ያክል ጉዳት ሊደርስ ይችላል የሚለው ነገር ትንበያም ጭምር ሊሰሩ ሄደዋል ባለሙያዎች።
በወንዙ ሙላት ከተፈናቀሉት በተጨማሪም ተመሳሳይ ቁጥር ያላቸው አርብቶ አደሮች በስጋት ውስጥ እንደሚገኙ አቶ ተመስገን ግምታቸውን አስቀምጠዋል።
ከ62,790 ውጭ ወደ 60,000 አካባቢ የህብረተሰብ ክፍሎች አሁንም አደጋ ውስጥ ነው ያሉት። እኛ ሪል ባለን የህዝብ ቁጥር መረጃ ከ60,000 በላይ የህብረተሰብ ክፍሎች አሁንም ስጋት ላይ ነው ያሉት።
በጎርፍ አደጋው የአርብቶ አደሮቹ አዝርት ከጥቅም ውጪ እንደሆነና የግጦሽ መሬቱም በውሃ እንደተዋጠ ኃላፊው ገልጿል። በዚህም ከ1.2 ሚሊዮን በላይ የሚሆኑ የቀንድ ከብቶች ለተጽዕኖ እንደተጋለጡም ገልጿል። አደጋውን ለማስቀረት በእቅድ ተያዘው የመከላከል ስራ ተሰርቶ ቢሆን ኖሮ ጎርፉ ያን ያህል ስጋት ላይሆን ይችል እንደነበር ኃላፊው አስገንዝቧል።
አሁን የነሱ ስራዎች መጓተት ነው ለዚህ ችግር ፈጥሮ ለዚህ ችግር ሊጋለጥ ያደረገው። ይሄ ምንድነው የውሃውን 35-40% ያለውን ውሃ ኤቨር ታርጉ የሚሰራ ስራ የሚሰራ ስራ ነበር። በ119 ሚሊዮን ብር ነበር የሚሰራው። መሀል ላይ ግን በምን እጥረት በገንዘብ ይሁን የኮንትራክተር አቅም ማለት ሊሆን ይችላል አናውቅም፣ ብቻ ሪል የሆነ መረጃው የለንም። ያ ስራ ተቋርጧል። ያ ስራ ባይቋረጥ ኖሮ አሁን ወንዙ ሙላት አይከሰትም ነበር።
በአካባቢው የሚሰሩት አንድ የጤና ባለሙያም ጉዳቱ ከፍተኛ መሆኑን ገልጸው ከፍተኛ የሆነም የጤና እክልና ተዛማጅ በሽታዎችን ሊያስከትል እንደሚችልም ተናግሯል።
ታምራት አሰፋ ይባላል። አሁን ባለበት ሁኔታ አካባቢ የምለው በተለይ ሙከ ጤና ጣቢያ ክላስተር ላይ ያለው ጤና ጣቢያ ሙሉ በሙሉ በመዋጡ ከዛ ያለውን ጤና ኬላው ሚሰለኝ ወደሚባል ጤና ኬላ ሁሉ ወስደን ነው እንትን ስናደርግ ነበር ነው። አሁን ላይ ባለው ሁኔታ ላይ ወደ ልበ ሙከ ጤና ጣቢያ መግቢያ መንገድ ሙሉ በሙሉ የዘጋበት ሁኔታ ነው ያለው። ከዛ ባሻገር እንደገና ደግሞ በእኛ በኩልም እንደ ጤና ከሚመለከታቸው ግብረሰና ድርጅቶች ጋር የቅድመ ዝግጅት ስራዎችን እየሰራ ነው ያለ ነው። ያ ምንድን ነው? ምናልባት ወባ ሊያስነሳ ይችላል፣ ሌሎች ተላላፊ በሽታዎችም እንደ ኮሌራ ሌሎች ችግሮችንም ሊያስነሳ ይችላል በሚል ከዚህ ቅድመ ዝግጅት በማድረግ በተለይ የግብዓትና ሌሎች መድኃኒቶች አቅርቦት ላይም ትኩረት ሰጥተን እየሰራን ያለንበት ሁኔታ ነው ያለው።
የኦሞ ወንዝ ላለፉት 4 ዓመታት እየሞላ ጉዳት ሲያደርስ የቆየው ከግንቦት እስከ ነሐሴ ድረስ ባሉ ወራት የነበረ ቢሆንም ዘንድሮ ያለ ወቅቱ በወርሃ መስከረም ሞልቶ ያልተጠበቀ ጉዳት እያደረሰ እንደሆነም የዞኑ ምክትል አስተዳዳሪው አመላክተዋል። በአሁኑ ወቅትም በከፍተኛ መጠን እየጨመረ ያለው የወንዙ ሙላት የሚያደርሰው ጉዳት አሳሳቢ የሆነ በመምጣቱ የፌዴራል መንግስትን ድጋፍ ጠይቀዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም። ላለፉት 5 ዓመት
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን የማክሰኞ ምሽት መስከረም 15/2016 ዓ.ም መሰናዷችን ነው። ኤደን ገረመው መሰናዶን እየመራው፣ ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በአርቶቱ፣ እንዲሁም ደግሞ ግርማ ደገፋና ሲሳይ አሸናፊ በምስልና ድምጽ ቅንብሩ፣ አባየው ገበያው በዌብና ማህበራዊ ድረገጽ ፕሮዲውሰራችን ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። የሰማችሁት የዕለቱን አብይ ርዕስ ነበረ። የትንታኔው መጽሔት ይቀጥላል። የጎንደር ከተማ ከግጭት ወደ ወትሮ እንቅስቃሴዋ እየተመለሰች ነው። በግጭት ውስጥ የሰነበተችው የጎንደር ከተማ ተዘግተው የነበሩ ሱቆች እንደተከፈቱና የባጃጅ ትራንስፖርት አገልግሎትም በከፊል እንደተጀመረ ነዋሪዎች ገለጹ። በሌላ በኩል ነገና ከነገ በስቲያ በኢትዮጵያ የሚከበሩ በዓላትን በአስቸኳይ ጊዜ አዋጅ ስር የሚገኘው የአማራ ክልል ሕዝብም የየሃይማኖቶቹ ስርዓታት በሚፈቅዱት መሰረት እንዲያከብር የአስቸኳይ ጊዜ አዋጅ መምሪያ እዝ ትላንት ባወጣው መግለጫ አስታውቋል። በዚህ ዙሪያ አስቴር ምስጋናው ዘገባ አላት።
በአማራ ክልል ትልቁ ሁለተኛ ከተማ በሆነው በጎንደር በመንግስት የጸጥታ ኃይሎችና በፋኖ ታጣቂ ቡድን መካከል የተካሄደውን ግጭት ተከትሎ ተዘግተው የነበሩ የንግድ ድርጅቶችና የመንግስት መስሪያ ቤቶች ዛሬ ማክሰኞ በከፊል ተከፍተው እንደዋሉ ነዋሪዎቹ ተናገሩ። በጎንደር ከተማ የሚገኙ 2 ነዋሪዎችን ስለ ከተማው ዕለታዊ ሁኔታ በስልክ ያነጋገርናቸው ሲሆን ለደህንነታቸው ስለሚሰጉ ስማቸው እንዳይጠቀስ ጠይቀዋል።
ዛሬ ከሞላ ጎደል ያው በከፊል አንጻራዊ ሰላምም አለው። ከአሁን በፊት ሰላማዊ በሆነበት ወቅት የሚንቀሳቀሰው የተሽከርካሪ መጠን፣ የሰው መጠን እና አሁን ከእሁድ በኋላ ያለው እንትን በተወሰነ መልኩ ቀንሷል። የሰው እንቅስቃሴ የሰው ተሽከርካሪ ፍሰትም ቀንሷል። ግን በአብዛኛው ባጃጅ ነው የሚሰራ። ባለ 4 ተሽከርካሪ ውስን ናቸው። ታክሲዎች ውስን ናቸው።
ሱቆች ተከፍተው
አልፎ አልፎ ያልተከፈቱ ቢኖርም አልፎ አልፎ ደግሞ የተከፈቱ አሉ። በሁሉም በተቋፍቱም ነገር በትራንስፖርትም ነገር ከእንትኑ የተሻለ ነው። ዛሬ አልፎ አልፎ የለም። በዚህ በብሎክ ውስጥ የተሳቱ ምናምኖች በስራ ተመጥሮ እነሱ ነው ያንም በልመና የከፍቱ ናቸው። ትራንስፖርት በቃ 3 እግሩ ብቻ ነው ያሉ፣ ሌላ የለም። ውስጥ
ችግርም እንዲሁም አልፎ አልፎ ነው ያሉ።
የአስቸኳይ ጊዜ አዋጅ ወታደራዊ ማዘዣ ከትናንት በስቲያ በሰጠው መግለጫ የጠላት ኃይል ሲል የጠራው አካል ባለፈው ሳምንት ቅዳሜ ከሌሊቱ 10 ሰዓት በአንድ የከተማይቱ ፖሊስ ጣቢያ ላይ ጥቃት እንደሰነዘረ አስታውቋል። በዚህም ከ50 በላይ የሚሆኑ የታጣቂ ቡድኑ አባላት እንደተገደሉ፣ ቀሪዎቹ ደግሞ በመንግስት የጸጥታ ኃይሎች በተወሰደባቸው እርምጃ ከተማይቱን ጥለው እንደወጡ ወታደራዊ ማዘዣው መግለጹ ይታወሳል። ይህ ማዘዣው ትናንት በወጣው አዲስ መግለጫ ደግሞ ነገ መስከረም 16 እና ከነገ በስቲያ መስከረም 17 ቀናት የሚከበሩትን የመስቀል ደመራና የመውሊድ ሃይማኖታዊ በዓላት የየእምነቱ ተከታዮች በአደባባይ ተሰባስበው ማክበር እንደሚችሉ አስታውቋል። የህዝብ የአደባባይ ስብሰባዎች በአስቸኳይ ጊዜ አዋጁ እንደተከለከሉ ያስታወሰው የእዙ መግለጫ ይህም ጽንፈኛና ዘራፊ ሲል የጠራቸው ኃይሎች በህዝብ ላይ የሚያደርሱትን ጉዳት ለመቀነስ ታስቦ እንደሆነ አስገንዝቧል። በተጠቀሱት 2 ቀናት የሚደረጉት የህዝብ መሰባሰቦች ለሃይማኖታዊ ስነ ስርዓት ብቻ እንደሚውሉና የበዓላቱ ክንውኖች ተጀምረው እስኪጠናቀቁ ብቻ እንዲቆይ መፍቀዱን አሳስቧል። ባለፈው ሳምንት መጨረሻ ግጭት ዳግም ተቀስቅሶበት የነበረው የጎንደር ከተማ ነዋሪዎች የአስቸኳይ ጊዜ አዋጅ ወታደራዊ ማዘዣው በፈቀደው መሰረት እንደወትረው አደባባይ ለወጣው ሃይማኖታዊ በዓላቱን ያከብሩት እንደሆን ጠይቀናቸዋል።
እኔ ወጥቼ ማክበር አልፈልግም። ምክንያቱም በሰፈር አከብረዋለሁ እንጂ አደባባይ ላይ ወጥቼ ማክበር አልፈልግም። ምክንያቱም ግላጭ እየታየ በሰጣጣው ወይም ደግሞ ግልጽ በሆነ መንገድ ሰው እየተመታ እየተጨፈጨፈ ስለሆነ አደባባይ ወጥቶ ባላከብራለሁ ማለት በይፋ ጨፍጭፍ ነው እንደመውጣት ስለሚቆጠር፣ በእኔ በኩል በሰፈሬ ላከብረው እችላለሁ፣ ላከብር እችላለሁ በዓሉን። ነገር ግን አደባባይ ላይ ነው ያለው።
መንግስት ፈቅጃለሁ አደባባይ ላይ ክልከላ ነበረ፣ ክልከላውን አንስቻለሁ እያለ ነው።
ስለዚህ መንግስት ማመን ስለማልችል ወጥቼ ማክበር አልችልም ማለት ነው። መንግስት በጥቅሉ እየሰራው ያለ የጸጥታ ኃይሉ ለባለስልጣን እንጂ ለሀገር ለህዝብ ላልሆነ
ምንም ይሁን ምንም መስቀሉን ሊያከብር ይችላል ማህበረሰቡ። ለምን በጎን እየተከፋሽም ቢሆን ክብራችን ስለሆነ በጎን እያለቀሰን ቢሆን ያከብራል ክብሩን። ድባቡ እንደዛም ባያስደስትሽም ድባቡ ላይ ሊያደርግ ይችላል ብዬ አስባለሁ።
ሌላው የጎንደር ከተማ ነዋሪና የእስልምና እምነት ተከታይ አስተያየት ሰጪው መውሊድን እንዴት ታከብራላችሁ በሚል ላቀረብንለት ጥያቄ ሲመልስ
ያው ነገ ሰበሰባለሁ ብያለሁኝ። ማለት እንግዲህ ነገ የሚሆነውን የምናውቀው ነገር የለም። ዛሬ ግን ድባቡ ሰሞኑን አሁን ገንዘብ በደንብ ተዋጥቷል። ዞሮ ዞሮ በቃ በአመት አንድ ጊዜ ለሚቀምሱት ለዛ ግብዣ ነው የሚዘጋጀው። የሶለት ቀን ነው ያለ ዝግጅቱ በጣም ተከውኖ ሆኗል። ያው ነገ ይከብራል ጠብቃለን። በነበረው ድባብ ግን ደስ አይልም። በቃ በዓሉ የአመትሽ የሚያጠላው እንጂ ምንም በፕሮግራሙ ላይ ችግር የለበት።
የአማራ ክልል በተለያዩ ጊዜያት በተፈጠሩና እየተስፋፉ በሚታዩ ግጭቶች ሳቢያ እስከ 6 ወራት ሊቆይ በሚችል የአስቸኳይ ጊዜ አዋጅ ስር እንደሚገኝ ይታወቃል። ለአሜሪካ ድምጽ አስቴር ምስጋናው።
በትግራይ ክልል በጦርነት ህይወታቸው ያለፉ የቀድሞ ተዋጊዎች ቤተሰቦች መርዶ እየተቀመጡ ነው። በትግራይ ክልል በሰሜን ኢትዮጵያ ጦርነት ህይወታቸው ላለፉት የትግራይ ተዋጊዎች ኃይል አባላት ቤተሰቦቻቸው በራሳቸው መንገድ ስለመሞታቸው እያጣሩ በብዛት ሀዘን እየተቀመጡ እንደሚገኝ ተገልጿል። አስተያየታቸውን ለአሜሪካ ድምጽ የሰጡ ሀዘንተኞች መንግስት ህይወታቸው ላለፉ የቀድሞ ተዋጊ አባላት ቤተሰቦች በይፋ መርዶ እንዲነግርም በአጽንኦት ጠይቋል። የጊዜያዊ አስተዳደሩ ፕሬዚዳንት አቶ ጌታቸው ረዳ ህይወታቸው ያለፉ ተዋጊዎች መርዶ በቅርቡ ለቤተሰቦቻቸው በክብርና በይፋ እንደሚነገር ባለፈው ሳምንት አስታውቀው ነበር። በዚህ ዙሪያ የተጠናቀረውን ዘገባ ሙልጌታ ጽብሀ እንደሚከተሉ ያቀርበዋል።
ደቡብ አፍሪካ ፕሪቶሪያ ላይ ጥቅምት 23 ቀን 2015 ዓ.ም በኢትዮጵያ መንግስትና በህወሓት መካከል በተደረሰ ግጭትን በዘላቂነት የማቆም የሰላም ስምምነት በተቋጨው የሁለቱ ዓመት የሰሜን ኢትዮጵያ ጦርነት የተሳተፉና ህይወታቸው ያለፈ ተዋጊ አባላት መርዶ እስካሁን በክልሉ መንግስት በይፋ አልተነገረም። ሆኖም የቤተሰብ አባላቱ የክልሉን መንግስት ሳይጠብቁ የቅርብ ሰዎቻቸውን ህይወት ማለፍ በራሳቸው መንገድ እያጣሩ ሀዘን በመቀመጥ በመደመጥ ላይ እንደሚገኙ በማህበራዊ ብዙሃን መገናኛዎች ላይ አነጋጋሪ ሆኖ ሰንብቷል። በርግጥም በመቀለም ሆነ በሌሎች የክልሉ ከተሞች የውዶቻቸውን መርዶ ያስተሳሰራቸው የአንድ መንደር ነዋሪዎች ሀዘናቸው በጋራ እየተወጡ ይገኛሉ። በክልሉ ምስራቃዊ ዞን ፍሮይን ከተማ ወንድሙን ተረድቶ ሀዘን ተቀምጦ ያገኘሁት ሀፍቱ ገብረ ጻድቅ ወንድሙ ከሁለት ዓመት በፊት በውጊያ መሃል ሕይወቱ እንዳለፈ ቀደም ሲል ከአውደ ውጊያ ጓዶቹ እንደሰማ ገልጿል። ሆኖም መንግስት በይፋ እስኪገልጽላቸው ዜና ህልፈቱን ከእናቱ ደብቆ እንደቆየ ለአሜሪካ ድምፅ ተናግሯል።
በመንግስት ክርዳእ ይኽሽካ እዚ ዓቅሊ ገይረ ጽንሕ ነይረ ማለት እዩ።
እስካሁን በትዕግስት የጠበቅኩት መርዶው በመንግስት ይነገራል ብዬ ነው። ጊዜያዊ አስተዳደሩ ይሁን ከዚያ በፊት የነበረው መንግስት ሕይወታቸው ያለፈ ተዋጊ አባላትን መርዶ በቶሎ ለመንገር አልቻለም። በዚህም ህዝቡ ልጆቹን ማፈላለግ ጀምሯል። በብዙ ቦታዎች እየተንከራተተ ስለ ልጆቹ እያጠያየቀ ነው። በዚህ ከተማም ስለ መክፈላቸው ባላይም ጉቦ እየሰጡ ቁርጣችንን አወቅን የሚሉ ሰዎች ይናገሩ ጀመር። በየእዝኑ ቤት እየሄዱ የሚያለቅሱ ቁርጣቸውን ያላወቁ እናቶች መርዶ ስለተቀመጠው ሰው ሳይሆን ስለ ራሳቸው ልጆች ነው የሚያለቅሱት። ይህ ሁኔታ እየበዛ ሲመጣ እኔ አስቀድሜ ሰምቼ ስለነበረ ለእናቴ የወንድሜን መስዋዕት ነገርኳት።
አሁን ስለ ወንድሙ ሞት መርዶ የተቀመጠው ሀፍቱ የክልሉ መንግስት ሕይወታቸው ያለፈ የቀድሞ ተዋጊዎችን መርዶ ለቤተሰቦቻቸው በአስቸኳይ እያሳወቀ እፎይታ እንዲሰጣቸው ህብረተሰቡ በጥብቅ እንደሚሻ ገልጿል።
እንዴ ዳታ አብልል መጽ ናበኸያ
ቁርጣቸውን ያላወቁ እናቶች በየለቅሶ ቤቶች እየዞሩ ስለ ልጆቻቸው መጥፋት እያለቀሱ ይውላሉ። በዚህም ጤናቸው ታውኮ የታመሙ አሉ። አሁን ያሉት አመራሮች ስለ ራሳቸው እንጂ ስለ ተሰውት ጓዶች ወይም ስለ ትግራይ መሬት የሚያስቡ አይመስለኝም።
በመቀለ ከተማ ሀድነት ክፍለ ከተማ በውጊያ ህይወቱ ስላለፈው ልጃቸው መርዶ የተቀመጡ ወላጅ አባት በበኩላቸው የልጃቸውን ማለፍ ከጓዶቹ እንደሰሙ ገልጸዋል። ወላጆች እስካሁን መድረሻቸው ስላላወቋቸው ልጆቻቸውን ህልውና ማወቅ ይፈልጋሉ ያሉት ሀዘንተኛው መንግስት እስካሁን መዘግየት እንዳልነበረበት ወቅሰዋል። ባሉበት የሀዘን ሁኔታና ስሜት ምክንያት ስማቸው እንዲገለጽም ሆነ ድምጻቸው እንዲቀረጽ ያልፈለጉት እኚህ አባት በጦርነት መሞትና መማረክ የነበረና ያለ እውነታ እንደሆነና የተሰዉ ተዋጊዎች መርዶ በክብር ለቤተሰብ አባላት መገለጽ እንዳለበት በአጽንኦት ጠይቀዋል። የምርኮኞች ልውውጥም በይፋ መካሄድ እንዳለበት አመልክተዋል። በሁለት ዓመቱ ጦርነት ህይወታቸው ያለፉ ተዋጊዎች መርዶ በቅርቡ ለቤተሰቦቻቸው በክብር እንደሚነገር የቀድሞ የትግራይ ተዋጊ አካል ጉዳተኞች አገልግሎት ማዕከል ባለፈው ሳምንት በተመረቀበት ወቅት የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ማስታወቃቸው ይታወሳል። በእለቱ አቶ ጌታቸው ይህን ይበሉ እንጂ በጦርነቱ ህይወታቸው ያለፉትን የቀድሞ ተዋጊዎች ትክክለኛ አሃዝ ምን ያህል እንደሆነ አልጠቀሱም። ባለፈው ሳምንት ቅዳሜ ከመቀለ ወደ አድግራት ጉዞ ባደረግኩበት ወቅት በተለያዩ አካባቢዎች የሀዘን መርዶ እየተነገረ እንደሆነ ተመልክቻለሁ። የሀዘን ልብስ የለበሱ በርካታ ሰዎች፣ የተተከሉ የሀዘን ድንኳኖችና የፍትሐት ስነ ስርዓት የሚፈጽሙና ለቀስተኞች የሚያጽናኑ ካህናት በብዛት ማየት ችያለሁ። በባነር ታትሞ በየጎዳናው የተሰቀለ ህይወታቸው ያለፈ ተዋጊዎች ምስልና የክልሉ ባንዲራም በየመንገዱ ሲውለበለብ ታዝቤያለሁ። የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴም ትናንት መስከረም 14 ቀን 2016 ዓ.ም ባወጣው መግለጫ ለሰማዕታት ቤተሰብ የልጆቻችሁ መስዋዕት በይፋ ይነገራል፣ ድጋፍም ይደረግላቸዋል ብሏል። ፓርቲው ለአንድ ሳምንት ያህል ያካሄደው ስብሰባ አስመልክቶ ባወጣው በዚሁ መግለጫ የፕሪቶሪያውን የሰላም ስምምነት ተከትሎ ህዝቡ ከጥይት ድምፅ ርቆ አንጻራዊ ሰላም እንዳገኘና የተለያዩ መሰረታዊ አገልግሎቶች ተጠቃሚ መሆን እንደጀመረ ጠቅሷል። ግጭት በዘላቂነት የማቆም የሰላም ስምምነት አካል የሆነው ፖለቲካዊ ውይይትም በአስቸኳይና በተጠናከረ መልኩ እንዲጀመር ጠይቋል። የሰላም ስምምነቱ በሙሉ መንፈሱና ቃሉ በስራ እንዳልተተገበረ የተቸው ህወሓት የትግራይ ህዝብ በልዩ ልዩ ቦታዎች ላይ ተበትኗል። ገሚሱ በስደት፣ ገሚሱ በተፈናቃዮች ማዕከል፣ ሌላው ደግሞ በወራሪዎች ስርና በጊዜያዊ አስተዳደር ውስጥ ይገኛል ብሏል። ስምምነቱ በምልአት ሊተገበር እንደሚገባም አሳስቧል። በቅርቡ በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን የባለሙያዎች ቡድን የሰሜን ኢትዮጵያውን ጦርነት ተከትሎ የተፈጸመውን የሰብአዊ መብቶች ጥሰት አስመልክቶ ያወጣውን ሪፖርት እንደሚደግፍ የገለጸው ህወሓት የህግ ተጠያቂነት እንዲረጋገጥና ለዚህም የባለሙያዎቹ የስራ ጊዜ እንዲራዘም ጠይቋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
በናይጄሪያ የተጠለፉ ተማሪዎችን ለማስለቀቅ ፕሬዝዳንቱ ትዕዛዝ አስተላለፉ። በናይጄሪያ ባለፈው ሳምንት አርብ ዕለት ቁጥራቸው በውል ያልታወቁ ሴት ተማሪዎች በታጣቂዎች መታገታቸውን ተከትሎ የጸጥታ ኃይሎች ተማሪዎቹን እንዲታደጉ የሀገሪቱ ፕሬዝዳንት ትዕዛዝ አስተላልፈዋል። ባለፈው ሳምንት አርብ ሽፍቶች በሰሜን ምዕራብ በሚገኘው የጉሳኡ ፌዴራል ዩኒቨርሲቲ የተማሪዎች መኖሪያ ላይ ወረራ አካሂደው ነበር። ፖሊስ የተወሰኑ ታጋቾችን እንዳስለቀቀም ይገልጻል። በሰሜን ናይጄሪያ በትምህርት ቤቶች ላይ ያነጣጠረ ጥቃት ሲሰነዘር ቆይቷል። የቲሞቲ ኦቢዙ ከአቡጃ ያደረሰን ዘገባ እንግዱ ወልዴ እንደሚከተለው ያቀርበዋል።
ፕሬዚደንት ቦላ ቲኑቡ ቀሪ የጉሳኡ ፌዴራል ዩኒቨርሲቲ ታጋሽ ተማሪዎችን እንዲያስለቅቁ ለጸጥታ ተቋማት ትዕዛዝ ማስተላለፋቸውን ጽህፈት ቤታቸው ባለፈው እሁድ አስታውቋል። ቲኑቡ እገታውን አውግዘው እንዲህ አይነት የጭካኔ ተግባር በንጹሃን ላይ ለመፈጸም ምንም ሞራላዊ ምክንያት የለም ብለዋል። ቲኑቡ በተጨማሪም ሁሉም ሴት ተማሪዎችን እንደሚታደጉ ለወላጆቻቸው ቃል ገብተዋል። ጠላፊዎችም የእጃቸውን እንደሚያገኙ ዝተዋል። የዛምፋራ ግዛት የፖሊስ ቃል አቀባይ ለቪኦኤ ትናንት በስልክ እንደተናገሩት የጸጥታ ተቋማት የፕሬዚደንቱን ጥሪ ተግባራዊ ያደርጋሉ።
አሁን 7 የሚሆኑትን ታድገናል። ሌሎችንም ለማዳን ጥረት በመካሄድ ላይ ነው። የጸጥታ ኃይላችን በሁሉም ቦታ ተሰማርቷል። መረጋጋት ሰፍኗል። ተማሪዎች በትምህርት ገበታቸው ላይ ይገኛሉ። ወደፊት እንዲህ አይነት ነገር እንዳይከሰት ሁሉም ጥንቃቄ ያደርጋል።
የአይን ምስክሮች እንዳሉት በርካታ ታጣቂዎች በሞተር ብስክሌት ላይ በመሆን ሴት ተማሪዎች የሚኖሩባቸውን 3 ሕንፃዎች ወርረው በደርዘን የሚቆጠሩ ተማሪዎችን ወስደዋል። ባለፉት 3 ዓመታት በአካባቢው ተመሳሳይ ጥቃቶች ሲፈጸሙ ቆይተዋል። ከ7 ዓመታት በፊት በቦኮ ሐራም 270 ተማሪዎች መታገታቸውን ተከትሎ እንደተከፈተው አይነት የኢንተርኔት ዘመቻ ባለፈው አርብ ተወስደው ለታገቱት ተማሪዎችም ዘመቻ በመደረግ ላይ ነው። ፖሊስና የዩኒቨርሲቲው ባለሥልጣናት የታገቱትን ተማሪዎች ቁጥር በትክክል ለማወቅ ገና እየሰሩ መሆናቸውንና 7 ተማሪዎች ግን ተለቀው ከቤተሰቦቻቸው ጋር እንደተገናኙ ተናግረዋል። አባ አቢዮስ ሮኒ የተባሉ የማኅበራዊ ሚዲያ አንቂ ቀድሞ ትዊተር አሁን ኤክስ ተብሎ በሚጠራው መድረክ ላይ ዘመቻ ከሚያደርጉት አንዱ ሲሆኑ የመንግሥት አካላት ቀድመው እርምጃ ባለመውሰዳቸው ይወቅሳሉ።
የመጀመሪያ ተጠያቂው መንግሥት ነው። በሪፖርቶች ላይ እንዳየሁት ወደ 50 የሚሆኑ ሞተር ብስክሌቶች ላይ ሆኖ ነው የመጡት። የመንግሥት ጸጥታ ኃይሎች 50 ሞተር ብስክሌቶች ሲንቀሳቀሱ ማየትና ተማሪዎች ከመወሰዳቸው በፊት ማስቆም ነበረባቸው። ለምን ያንን እንዳላደረጉ አናውቅም።
የቤዛ ክፍያ ለማግኘት ተማሪዎችንም ሆነ ሌሎችን መጥለፍ በናይጄሪያ የተለመደ ነው። ይህን ችግር ለመቅረፍ እንደሚሰሩ ፕሬዚደንት ቲኑቡ በምርጫ ዘመቻ ወቅት ቃል ገብተው ነበር። ከጠለፋው በተጨማሪም ቲኑቡ ከፍተኛ የኢኮኖሚ ቀውስ ችግሮች ከፊታቸው ተደቅነዋል። በፖሊሲ ለውጥ ኢኮኖሚውን ለማሻሻል ጥረት ሲያደርጉ ሰንብተዋል። ናይጄሪያ በተጨማሪም በሰሜን ምስራቅ ከእስላማዊ ነውጠኞች ጋር በማያባራ ጦርነት ውስጥ ትገኛለች። በደቡብ ምስራቅ ደግሞ ተገንጣዮች ረፍት ነስተዋታል። የጸጥታ ክፍተት ለተደጋጋሚ ጥቃት ተጋላጭ እንዳደረገ የሰብአዊ መብት ድርጅቱ አምነስቲ ኢንተርናሽናል ገልጾ ባለሥልጣናት ድርጊቱን እንዲመረምሩ ጥሪ አድርገዋል። ባለፈው ሰኔ 5 ተማሪዎች ከጉሳኡ ፌዴራል ዩኒቨርሲቲ ታግተው መወሰዳቸውን ተከትሎ የተበሳጩ ተማሪዎች መንገድ በመዝጋት እርምጃ እንዲወሰድ ጥሪ አድርገዋል።
በዚህ በዩናይትድ ስቴትስ የሪፐብሊካን ፓርቲ ፕሬዝዳንታዊ እጩዎች ነገ በሬገን ቤተ መጽሐፍት ክርክር ያደርጋሉ። የሪፐብሊካን ፕሬዝዳንታዊ እጩዎች ነገ ረቡዕ ለሁለተኛ ጊዜ ክርክር ያደርጋሉ። ለክርክር የተመረጠው ቦታ አንድ የቀድሞ ፕሬዝዳንትና የወግ አጥባቂ ምልክት ተደርገው የሚታዩ ሰው የነበራቸውን አቋምና አመለካከት በምልሰት የሚያስታውስ ነው። የአሜሪካ ድምጽ የዋሽንግተን ከፍተኛ ዘጋቢ ካሮላይን ፐርስቲን ዘገባ ሀብታሙ ስዩም እንደሚከተለው ያቀርበዋል።
በዚህ ሪፐብሊካኖች እንደ ተቀደሰ ቦታ በሚቆጥሩት የቀድሞ የአሜሪካ 40ኛው ፕሬዚደንት ሮናልድ ሬገን ቤተ መጻሕፍት የፓርቲው ፕሬዚደንታዊ እጩዎች ለሁለተኛ ጊዜ ክርክር ያደርጋሉ። በፊልም ተዋናይነት ከአሜሪካ ሕዝብ ጋር የተዋወቁት ሬገን ወደ ሪፐብሊካን ከመቀየራቸው በፊት ተራማጅ ዲሞክራት ነበሩ። በ1980ዎቹ የሁለት ጊዜ ተወዳጅ ፕሬዚደንት የነበሩት ሬገን የወግ አጥባቂ አቋም በመያዝ መንግሥት ገደብ እንዲኖረው፣ ዝቅተኛ ግብር እንዲጣልና ለመከላከያ ዳጎስ ያለ ገንዘብ እንዲመደብ ዘመቻ አድርገዋል። ታላቅ የንግግር ችሎታ እንዳላቸው የሚታወቁት ሬገን ቀላልና ቀጥተኛ የሆነው ንግግራቸው ዓለምን ቀይሯል።
አቶ ጎርባቾቭ ይህን ግድግዳ ያፍርሱ።
ክሬግ ሽርሊ በሬገን ታሪክ ላይ መጽሐፍ አሳትመዋል።
በአሜሪካ ታሪክ ተወዳጅ ሪፐብሊካን በመሆን አብርሃም ሊንከንን ተክተዋል።
ክሬግ ሽርሊ በሬገን ዘመቻ ወቅት ተሳትፈዋል። በዋይት ሃውስም ለሬገን ሰርተዋል። በሬገን ላይ 6 መጽሐፍቶችን አሳትመዋል። እርሳቸው እንደሚሉት የወቅቱ የሪፐብሊካን እጩዎች በክርክር ወቅት ራሳቸውን ከሬገን ጋር ሊያነጻጽሩ ይችላሉ።
እጩው ማይክ ፔንስ ከሬገን ጋር ተመሳሳይ የሆኑ ጉዳዮችን ያነሳሉ። ኒኪ ሄሊም እንደዛው። ቪቬክ ራማስዋሚም እንዲሁ።
በመጀመሪያው ክርክር ወቅት ከሩሲያ የዩክሬን ወረራ ይልቅ ቻይና አሳሳቢ ነች ሲሉ ራማስዋሚ ተናግረው ነበረ። በተባበሩት መንግስታት ድርጅት የቀድሞው የአሜሪካ አምባሳደር ኒኪ ሄሊ ራማስዋሚ የውጭ ፖሊሲ ልምድ ማጣት ላይ ጥያቄ አንስተዋል። በወቅቱ በአሜሪካ ታሪክ ረጅም ዕድሜ ያላቸው ፕሬዚደንት የነበሩት ሬገን ዕድሜን በተመለከተ ቀልድ ጣል አድርገው ነበረ።
I am not going to exploit for
የተቀናቃኝን ወጣትነትና ልምድ ማጣት ለፖለቲካ ዓላማ አልተጠቀምበትም።
የቀድሞ ፕሬዚደንትና ከሪፐብሊካን ፓርቲ ተፎካካሪዎች ከፊት ረድፍ ላይ ያሉት ዶናልድ ትራምፕ በዚህኛው ክርክርም አይሳተፉም። ኒኪ ሄሊ በአሜሪካ በጣም የተጠሉ ፖለቲከኛ ሲሉ ትራምፕን ዘልፈዋቸው ነበረ። ክሪስ ክሪስቲና ማይክ ፔንስ ደግሞ ትራምፕ ከምርጫ እንዲገለሉ ጥሪ አድርገው ነበረ። ራማስዋሚ ግን የአንደኛው ክፍለ ዘመን ምርጥ ፕሬዚደንት ሲሉ ትራምፕን አሞካሽተዋል። በእንዲህ አይነቱ ንግግርና በወቅቱ ባለው የፖለቲካ ሁኔታ ሬገን ደስተኛ እንደማይሆኑ ጸሐፊው ኢዋን ሞርጋን ይናገራሉ።
በጣም ትሁትና በጣም ሰው ሊቀርባቸው የሚችሉ የነበሩ ሰው ናቸው። ጉራ የእርሳቸው ተፈጥሮ አልነበረም። ይህ ደግሞ አሁን ባለው የሪፐብሊካን ፓርቲ ውስጥ የሚታይ አይደለም።
የሬገን አጭር ግን አይረሴ ንግግሮች አሁንም ይሰራሉ።
Are you better off than you were 4 years ago?
ከአራት ዓመት በፊት ከነበራችሁ የተሻለ ኑሮ አሁን አላችሁ?
ይህ ጥያቄ አሁንም በፕሬዝደንታዊ ፉክክሮች ላይ ይደመጣል። ነገ ምሽት እጩዎቹ ፓርቲውን ወደ ዋይት ሃውስ መልሰው እንደሚያስገቡ ድምፅ ሰጪዎችን ለማሳመን ይሞክራሉ።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የዕለቱን መሰናዷችን ይቀጥላል። ለምሽቱ የያዝነው የመጀመሪያው ምዕራፍ መሰናዶ እዚህ ላይ ተጠናቋል። ወደ ሁለተኛው ምዕራፍ መሰናዶ እንሻገራለን። ከኢትዮጵያ የቡና የውጭ ንግድ ገቢ ብዙም ተጠቃሚ እንዳልሆኑ አርሶ አደሮች ተናገሩ። በኢትዮጵያ ኢኮኖሚ የውጭ ምንዛሬ ግኝት የቡና ሽያጭ ጉልህ የሆነ ስፍራ ቢኖረውም ከሚገኘው ከፍተኛ የሆነ ገቢ ብዙም ተጠቃሚ እንዳልሆኑ አርሶ አደሮች ተናግረዋል። ይኸውም ምርቱን በቀጥታ ወደ ውጭ መላክ ባለመቻላቸው እንደሆነ ለአሜሪካ ድምጽ የተናገሩት አርሶ አደሮቹ በግብይቱ መሀል ላይ ያሉ ደላሎች የተሻለ ተጠቃሚ እንደሆኑም አመልክተዋል። የኢትዮጵያ ቡናና ሻይ ባለስልጣን ምክትል ዋና ዲሬክተር አቶ ሻፊ ዑመር አርሶ አደሩ የቡና ምርቱን በራሱ ለውጭ ገበያ በማቅረብ የበለጠ ተጠቃሚ እንዲሆን የሚያስችል አሰራርን ለመተግበር ተቋማቸው እየሰራ እንደሆነም አስታውቋል። ባለፈው አመት የ2015 ዓ.ም ወደ ውጭ ከተላከው 240,000 ቶን ቡና ውስጥ ከ1.3 ቢሊዮን ዶላር በላይ ገቢ ስለመገኘቱ የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። አስማማው አየነው በዚህ ዙሪያ ያሰናዳው ዘገባ ይቀጥላል።
በደቡብ ኢትዮጵያ ጌዲዮ ዞን ዲላ ዙሪያ የሚኖሩት አርሶ አደር ዳንኤል ሸቶቶ ቀድሞ ከሚተዳደሩበት የመንግስት ስራቸው በመልቀቅ በቡና ችግኝ ተከላና ምርት ላይ ከተሰማሩ 12 ዓመት እንደሆናቸው ይናገራሉ። በአሁኑ ወቅትም እስከ 50,000 የደረሱ ቡናዎች እንዳሏቸውና ቋሚና ጊዜያዊ ሰራተኞችን ቀጥረው እስከ ማሰራት መድረሳቸውን ይገልጻሉ። ይሁን እንጂ እርሳቸውን ጨምሮ በርካታ አርሶ አደሮች ተሰማርቶበት የሚገኙበትን የቡና ምርትን መንግስት በብድር ስልጠናና በቴክኖሎጂ ለመደገፍ የሚያደርገው ጥረት ዝቅተኛ ነው ሲሉ አርሶ አደር ዳንኤል ይወቅሳሉ።
ቡናችን በጥራት ነው የምናዘጋጀው። ይህም ሲሆን ደግሞ አሁን አብዛኛውን ጊዜ ትልቁ ችግር የሆነው ቡናን በግድ ነው ያለመቀበል። እኛ አቅማችን አርሶ አደሮች ነን። እኛ እንግዲህ ቡናን አዘጋጅተን አመቻችተን ጥሩ ገበያ ካላገኘን እንቸገራለን። ለሚቀጥለው አመት አምና ላይ ጥሩ ነበር ውጤቱ፣ ግን አሁን ዘንድሮ ላይ የተሻለ አይደለም። ያልተሻለው በምንድን ነው? መንግስት ሊደጉመን የሚገባ አርሶ አደር ከመሆናችን አንጻር እዚህ ወደ አዲስ አበባ ስንልክ የመጋዘን ክራ አለ፣ ወፍጮ የግለለንን በግለሰብ ወፍጮን የምናስወጫው ማአት ነገሮች ወጪ ስለሚበዛ አርሶ አደሩ ከዚህ ወጡ ወደ ውጤታማ ለመሆን አልበቃም ማለት ነው።
ቡና በኢትዮጵያ ኢኮኖሚ ውስጥ በውጭ ምንዛሬ ግኝት ጉልህ ስፍራ ያለው የግብርና ዘርፍ ነው። በ2014 ዓ.ም ወደ ውጭ ከተላከ 302,000 ቶን ቡና ከ1.4 ቢሊዮን ዶላር በላይ ገቢ ማግኘት መቻሉ የሚገልጹት የቡናና ሻይ ባለስልጣን ምክትል ዋና ዳይሬክተር አቶ ሻፊ ዑመር በተጠናቀቀው ዓመትም $1.3 ቢሊዮን በላይ የውጭ ምንዛሬ ከቡና ሽያጭ መገኘቱን ተናግረዋል። ይህ በአገሪቱ ታሪክ ከፍተኛ ከቡና የተገኘ ገቢ ሊመዘግብ የቻለውም ከአርሶ አደሩ ጋር ከምርት ሂደቱ ጀምሮ መንግስት ትኩረት ሰጥቶ በመስራቱ ነው ይላሉ።
እስከታች ያለው የኛ መዋቅር ከአርሶ አደር ጋር በተለይ ደግሞ ዲኤዎች አርሶ አደርን በተቻለ መጠን እየደገፉ ነው ያሉት እና ትልቁ ነገር ምንድን ነው የገንዘብ ድጋፍ ሳይሆን አርሶ አደሩ ብድር አግኝተው በዛ ብድር አንዳንድ የቡና እንክብካቤ የሚያደርግበት ሁኔታ እንዲፈጠር ለማድረግ ነው። ትልቁ ነገር ግን ከቡና ጥራት ጋር የሚያያዘው በሁለት መንገድ እየተከደበት ነው። አንደኛው በስልጠና ነው። በተለይ አሁን በተሻለ ጥሩ ዋጋ ሊከፍል የሚችል በጥራት የተመረተ ቡና በጥራት ዋጋ እንዲከፈል ለማድረግ ነው። ሁለተኛው ኢንቨስትመንት ላይ የሚሳተፉ ባለሀብቶች አርሶ አደር እንዲደግፉ፣ በተለይ በግብዓት እንዲደግፉ፣ ያ ብቻም ሳይሆን ቴክኖሎጂ ትራንስፈር እንዲያደርጉ ከነሱ ጋር ሊንኬጅ ተፈጥሮ በተለይ በአውት ግሮርስ ቡናቸውን አርሶ አደር ለነሱ እንዲያስረክቡ የተለያዩ ሪፎርሞች ተቀምጦላቸዋል ማለት ነው።
አሜሪካ፣ ጀርመን፣ ሳውዲ አረቢያ፣ ጃፓንና ደቡብ ኮሪያ የኢትዮጵያ ቡና ቋሚ ገዢ ከሆኑት ሀገራት መካከል መሆናቸውን ኃላፊ ይናገራሉ። የተባበሩት አረብ ኤሚሬቶችና ቻይና ደግሞ አዳዲስ የኢትዮጵያ ቡና ፈላጊ ሆነው የመጡ ሀገራት ናቸው። በአሁኑ ወቅትም የቡና ዋጋ በዓለም ገበያ እየቀነሰ መሆኑን የሚናገሩት አቶ ሻፊ ኡመር የኢትዮጵያ ቡና ተፈላጊነት ግን እያደገ መጥቷል ይላሉ። ለዚህም ማሳያ የሚያደርጉት በ2015 ዓመተ ምህረት የተላከው የቡና መጠን ከቀደሙ ዓመት ያነሰ ሆኖ ሳለ ተቀራራቢ ገቢ ማስገኘት መቻሉን ነው።
የዓለም ገበያ በጣም ወርዷል። ይሄ በ32% ነው የወረደው። አንድ ሊቢ እስከ 2.52 ደርሶ ነበረ። አሁን ግን 1.50 ነው። ኦልሞስት አንድ አሜሪካን ዶላር ቀንሰዋል ብሎ መውሰድ ይቻላል እና ይህ ሆኖ ግን ኦልሞስት የኢትዮጵያ ቡና እንደሚታወቀው በጣም የተፈጥሮ ቡና ነው ያለን። መራረቱ ራሱ በጣም የተለያየ ዳይቨርሲቲ ወይም የተለያየ ዝርያ ያለው ቡና ነው። እነዚህ ቡናዎች በትክክል ወደ ገበያ የሚቀርቡ ጣዕማቸውን ጠብቆ ሊሄዱ ለማድረግም ስራዎች እየተሰሩ ስለሆኑ አሁንም በተሻለ ዋጋ ነው። የዓለም ዋጋ ቢወርድም በተሻለ ዋጋ ነው የተሸጠው እና ካለፈው ዓመት ጋር ስናነጻጽር የ2015 በዋጋ የተሻለ ነው። አማካይ ዋጋ የአንድ ቶን ወደ 4700 አካባቢ ነው። የ2014 የዚህኛው ደግሞ ከ5540 አካባቢ ነበር እና የተሸጠው የአንድ ቶን ዋጋ አማካይ ዋጋ በ835 ነው የሚበልጠው። የላክነው ቡና መጠኑ በቀንስም የተገኘው ገቢ ግን በጣም ከፍተኛ ነው።
ኃላፊው ይህን ይበሉ እንጂ አርሶ አደር ዳንኤል ከገቢው ተጠቃሚ የሆነው አርሶ አደሩ አይደለም ይላሉም። ለዚህ ደግሞ አርሶ አደሩ ቀጥታ ወደ ውጭ የሚልክበት ስርዓት ተግባራዊ መሆን አለመቻሉን በምክንያትነት ያነሳሉም።
መንግስት ከሚያገኘው ገቢ ለአርሶ አደሩ ጥቅም ማግኘት መቻል አለበት። እኛና ገዢዎች አልተገናኘንም። ምክንያቱም ደላላ ነው በመሀል ላይ ከፈረንጅ ጋር የሚያገናኘው እና እኔ በግል ቡና ወደ ውጭ እስካሁን አላኩም። ግን መንግስት ቢያመቻች እነኝን ለጎላ ውጭ ካሉ ነጋዴዎች ቡናን ከሚቀበሉ አርሶ እንትኖች ቢያገናኘን እና ፈረንጅ እኔን ማሳ አሁን ቢያገኝ ከፈረንጅ ከአንድ ፈረንጅ ጋር ቢገናኝ ቡና እኔም ውጤታማ እሆናለሁ፣ ፈረንጅም የተሻለ ቡና ማግኘት ይችላል። ምክንያቱም በመሀል ያለው ደላላ ነው። አሁን ደላላ ነው ኢትዮጵያ ውስጥ ትልቁ ችግር እየሰራ ያለው። ከእኛ በላይ ጥቅሙን የሚያገኘው ደላላው ነው።
አርሶ አደሩ የሚያገኘው ገቢ በቂ ባለመሆኑና በኑሮ ውድነት መባባስ ምክንያት ምርቱን ሳይደርስ በቶሎ ወደ ገበያ እንደሚያቀርብና ይህም በምርት ጥራት ላይ ጭምር ችግር እያመጣ ስለመሆኑ አርሶ አደር ዳንኤል ተጨማሪ ማሳያ አድርገው አነስተዋል። የኢትዮጵያ ቡናና ሻይ ባለስልጣን ምክትል ዋና ዳይሬክተር አቶ ሻፊ ኡመር ግን አርሶ አደሩ የቡና ምርቱን በቀጥታ ወደ ውጭ እንዲልክ የሚያስችል ስርዓት እየተዘረጋ ነው ይላሉ።
ከገዢዎች ጋር እንዲገናኝ ለማድረግ በተለያየ ሁኔታ እየሰራን ነው ያለ ነው እና እነዚህ ችግሮች እንዲፈቱ ለማድረግ ነው። በጣም ምክንያቱም በጣም ብዙ አርሶ አደሮች ናቸው ፈጣሪ ያወጡት እና ሁሉም ወደ ውጭ ለመሸጥ ስታፍ ለማድረግ ሎጂስቲክ የሚያስፈልጋቸው ነገሮች አንድ ላይ ለማድረግ ያንድ ሄዱበት ተገናኝተው መሄድ አለባቸው። እንግዲህ ብዙ ሰፊ ስራዎች ጠበቁብናል። በጣም ሰፊ ስራዎች እና መጡ ውጤቶችም ተገኝተዋል። አሁንም ይህም የገበያ አፈላለጉ ላይ ደግሞ በተለይ በኦንላይን እንደሆነላቸው ሁሉን ነገር እንድመቻች አንድ አይነት ስነ ምህዳር ያለው ቡና ተሰባስቦ እንዲሄድ ለማድረግ ያንን አመቻችተን የምንሄድበት ሁኔታ ነው ያለ።
የኢትዮጵያ ቡና ማህበር ዋና ስራ አስኪያጅ አቶ ግዛት ወርቁ በበኩላቸው ከቡና የሚገኘው ገቢ ባለፉት 2 ዓመታት በከፍተኛ ሁኔታ ጭማሪ ቢያሳይም ጥራት ላይ ግን አሁንም ብዙ ስራ ይጠበቅብናል ይላሉ።
የኢትዮጵያን ቡና ጥራቱን ማሻሻል አለብን። ጥራቱ እያደገ አይደለም ያለው። ቡናን ጥራቱን ለማሻሻል ሁሉም መሳተፍ አለበት፣ ሁሉም አስተዋጽኦ ማድረግ አለበት። ጥራቱ ካልተሻሻለ የኢትዮጵያ ቡና ተጠቃሚነት በጣም ያነሰ ነው የሚሆነው። ምክንያቱም ፕሮዳክቲቪቲው በጣም ዝቅተኛ ነው። የእኛ ሀገር 6-8 ኩንታል ፐር ሄክታር የሚመረጥበት ነው። ሌሎቹ ሀገሮች ኦልሞስት ወደ 20 ኩንታል ፐር ሄክታር የደረሱበት ስለሆነ ፕሮዳክቲቪቲን ማሻሻል በአጭር ጊዜ የሚሆን ስላልሆነ ቢያንስ ጥራቱን በአጭር ጊዜ ውስጥ በማሻሻል የተሻለ ዋጋ በማግኘት የተሻለ ጥቅም ማግኘት ይቻላል ብዬ ገምታለሁ።
የኢትዮጵያ ቡናና ሻይ ባለስልጣን ምክትል ዋና ዳይሬክተሩ አቶ ሻፊ ዑመር ኦሮሚያ ክልል ጨምሮ ከፍተኛ ቡና አምራች በሆኑ አካባቢዎች የሚታየው ግጭትና ለመረጋጋት እስካሁን የቡና ምርቱ ወደ ማዕከላዊ ገበያ እንዳይደርስ በማድረግ በኩል የፈጠረው ጫና እንደሌለም ተናግረዋል።
ምናልባት አንድ ጊዜ የሆነ ነገር ከተፈጠረ አንድ ቀን የሁለት ቀን የመቆም ነገር ሊያጋጥም ይችላል እንጂ በቡና ላይ እስካሁን ድረስ በዚህ በጸጥታ ጉዳይ የተፈጠረ ችግር የለም። ምናልባት መኪናዎች አንድ ቀን ሁለት ቀን ሊቆሙ ይችላሉ። በጉጂም በኩል በወለጋ በኩል የነቀምትና የዚህ የደምቢዶሎ የግንቢ እንትኖ መኪኖች በትክክል እየመጡ ነው ያሉት እና በዚሁ ላይ ምንም አይነት ቅሬታ ያለ አይመስለንም። ግን እንዲህ አይነት ነገሮች ዝም ብሎ ይነሳሉ። ከኛ ከቡና አቅርቦት ጋር ምንም ያጋጠመን ነገር የለም።
በ2016 ዓ.ም 350 ሺህ ቶን ቡና ወደ ውጭ በመላክ ከ1.7 ቢሊዮን ብር በላይ ገቢ ለማግኘት መንግስት አቅዶ እየሰራ መሆኑንም ምክትል ዋና ዳይሬክተሩ ለአሜሪካ ድምፅ ተናግረዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
በዩናይትድ ስቴትስ ተመዝግቦ የሚንቀሳቀሰው የድንበር የለሽ የሀረር ልጆች ማህበር በሀረር የሚማሩ በመቶዎች የሚቆጠሩ ህጻናትን በትምህርት ቁሳቁስ ሲረዳ የቆየ ሲሆን አሁን ደግሞ የሀረር ማህበረሰብ አብሮት የኖረውን የውሃ ችግር መቅረፍ የሚያስችል የውሃ ጉድጓድ ቁፋሮ ፕሮጀክት ጀምሯል። ፕሮጀክቱ ሲጠናቀቅም እስከ 50% የሚሆነው የከተማ ነዋሪ በየቤቱ የንጹህ ውሃ አቅርቦት ሊያገኝ እንደሚችልም የማህበሩ ቦርድ አባል የሆኑት አቶ ዮሐንስ ደምሴ ተናግረዋል። ስመኝሽ የቆየ አቶ ዮሐንስና በተቋሙ ተጠቃሚ የሆኑትን ግለሰቦች አነጋግራ ተከታዩን መሰናዶ አሰናድታለች።
እንደ አውሮፓውያን አቆጣጠር በ1998 5 በአሜሪካን ሀገር ሲያትል ከተማ ነዋሪ የሆኑ የሀረር ተወላጆች በሀረር ከተማ ለሚገኙ ትምህርት ቤቶች የቴክኖሎጂ መሳሪያዎች ድጋፍ ለማድረግ የሀረር ልጆች ማህበርን መሰረቱ። በወቅቱ ሀረር ለሚገኘው ሁለተኛ ደረጃ ትምህርት ቤትም ኮምፒውተሮችና ማተሚያ ማሽኖችን መላክ ቢችሉም ማህበሩ ብዙ ሳይቆይ ተበተነ። በሀረር ውስጥ የሚገኙ የትምህርት ተቋማትና ተማሪዎች አሁንም ያሉባቸውን ሰፊ ችግሮች የተመለከቱ የአካባቢው ተወላጆች የተቀናጀ ድጋፍ ለማድረግ ከአራት ዓመት በፊት የማህበሩን የቀድሞ አባላት እንደገና በማሰባሰብ ድንበር የለሽ የሀረር ልጆች ማህበርን እንደገና አቋቁሞ የትምህርት ቁሳቁሶችን ድጋፍ ማድረግ ጀመሩ። በዚህ መሀል በሀረር ውስጥ የኖረው የውሃ ችግር በልጆች ትምህርት ላይ እያሳደረ ያለውን ተጽዕኖ ማስተዋል መጀመራቸውን የተቋሙ የቦርድ አባል የሆኑት አቶ ዮሐንስ ደምሴ ይገልጻሉ።
በትምህርት ቤት ውስጥ ደግሞ ልጆች ውሃ እጦት ራሳቸውን እየሳቱ ይወድቃሉ የሚል ነገር ከዛ አካባቢ ደረሰን እና ወደ ውሃ ጉድጓዶ መሄድን እና አሁን በአሁኑ ጊዜ የምንሰራው የስኮላርሺፕ ፕሮግራም፣ የቁሳቁስ ድጋፍ፣ የውሃ የጉድጓድ ውሃ ቁፋሮ፣ ሌላም ከጎን የምናደርጋቸውም ትንንሽ ነገሮች አሉ።
በሀረር ከተማ ከአስርት ዓመታት በላይ የቆየው የንጹህ መጠጥ ውሃ ችግር አሁንም እንደቀጠለ ነው። በሀረር የውሃ አቅርቦት ጊዜያዊና አስተማማኝ ያልሆነ ሲሆን ለአንድ ሳምንት፣ ለሁለት ሳምንት ወይም አንዳንዴ ለወር ያክል ውሃ ሊጠፋ ይችላል። ይህ ሁኔታ በተማሪዎች የትምህርት አሰጣጥና አቀባበል ላይ ያሳደረውን ተጽዕኖ ለማስወገድ የተነሱት የድንበር የለሽ የሀረር ልጆች ማህበር አባላት በትምህርት ቤቶች ውስጥ ጉድጓዶችን ከማስቆፈር ባለፈ ለአጠቃላይ ማህበረሰቡ ውሃ ለማዳረስ ጥረት እያደረጉ መሆናቸውን አቶ ዮሐንስ ያብራራሉ።
በስሜት ነው፣ በእውቀት አይደለም የጀመርነው። በየትምህርት ቤቱ የውሃ ጉድጓድ ማስቆፈር ተጀመረ እና እንደው ውጤቱ አንዳንድ ቦታ ይወጣል፣ አንዳንድ ቦታ አይወጣም። በጥናት ላይ የተመሰረተ አይደለም። በኋላ ግን ኢትዮጵያ ውስጥ ያሉ እዛው ሀረር አካባቢ የሀረር ልጆች እዛው ተወልደው ያደጉ ሃይድሮ ጂኦሎጂስቶች አራት አገኘን እና እነሱ ሀረር ሄደው አካባቢውን በሙሉ አጥንተው ውሃ የት ጋር እንዳለ እንደሌለ በደንብ ማፕ አድርገው ያንን ውጤት ለእኛ ይሰጡናል። ከሲቲ መንግስቱ ጋርም ይነጋገራሉ፣ ከከተማው አስተዳደር ጋር ይነጋገራሉ፣ እኛም እንነጋገራለን። አሁን ወደዛ ነው የተላለፍ ነው። ከተማው የመቆፈሪያ ሪግ ይሰጠናል፣ እኛ ኤክስፔንሱን በሙሉ እንከፍላለን፣ ውሃ እናስቆፍራለን እና ሜጀር የሆነ ነው። አሁን አራት ትልልቅ ጉድጓዶች ተቆፍረው ወደ ዋና ማከማቻው ጋር እንዲገባ ያደርግና በፓይፕ እንዲገባ እናደርጋለን። ከዛ በኋላ የከተማው አስተዳደር ያንን ይወስድና ለህዝቡ እንዲተላለፍ ያደርገዋል። ከትሪትመንት ከምን በኋላ
አሁን ድንበር የለሽ የሀረር ልጆች ማህበር ከሀረር ከተማ አስተዳደር ጋር የመግባቢያ ሰነድ በመፈራረም በጥናቱ መሰረት በተመረጡ አራት ቦታዎች ላይ የውሃ ጉድጓዶችን በማስቆፈር ላይ ይገኛል። ቁፋሮ ሲያልቅም ለረጅም ጊዜ በሐረር የኖረውን የውሃ ችግር የሚፈታ ይሆናል። ይህ እንዲሆን ግን ማህበሩ ያባላቱን ብቻ ሳይሆን የሁሉንም ኢትዮጵያዊ እርዳታ እንደሚፈልግ አቶ ዮሐንስ ይገልጻሉ።
ለምሳሌ አንድ ምሳሌ ልንቀርሽና አንዲት ልጅ ካላ ነገር ብትኖር የሐረር ልጅ ነች። ሰርጓ ነበር እና የዘሙን ይህን ነገር ሰምታ የሰርጓን ስጦታ በጠቅላላ ለዚህ ማህበር ቁሳቁስ ከሚገዙላት ብላ ጥሩ ገንዘብ ለይሄ ማህበር እንዲያገኝ አድርገች ስጦታዋ በሙሉ ወደኛ ነው የመጣው። እንደዚህ የሚያርጉ ሰዎች አሉ። ከኪሳቸው የሐረር ልጆችም ሆነው በየአመቱ የምናደርገው ስብሰባ አለ። እዚህ ቨርጂኒያ ላይ ይመጣሉ። ኦክሽን እናደርጋለን። በግለሰብ ብዙ ገንዘብ የሚያወጡ አሉ። ሜምበርሺፕ ይከፈላል በየጊዜው። እንግዲህ ከየአቅጣጫው ነው እንደዛ እያደረግን ነው።
የውሃ ጉድጓድ ቁፋሮ ማህበሩ አዲስ የጀመረው ፕሮጀክት ቢሆንም የተቋቋመበትን የትምህርት ቁሳቁሶች የመርዳትና እውቀት የማሸጋገር ዓላማውም እንደቀጠለ ነው። በተቋሙ ተጠቃሚ ከሆኑ ትምህርት ቤቶች መካከል ሐረር ሁለተኛ ምደባ አንደኛ ደረጃ ትምህርት ቤት ይገኝበታል። በሐረር በኑሮ ደረጃ ዝቅተኛ ከሚባሉ ቤተሰቦች የመጡ ተማሪዎች በብዛት በሚማሩበት በዚህ ትምህርት ቤት የተደረጉትን ድጋፎች የትምህርት ቤቱ ርዕሰ መምህርት የሆኑት ወይዘሮ ዙፋን ካሳ እንዲህ ይገልጹታል።
ብዙ ተማሪዎች ያቋርጡብናል፣ ትምህርት ቤት አይመጡልን፣ ብዙ ተግዳሮቶች ነበሩ እና ይሄንን በማየት ይሄ ድንበሬ የሐረር ልጆች እንትን ድርጅት ላሉ እነዚህ ዝቅተኛ በኑሯቸው ዝቅተኛ የሆኑ ማህበረሰብ ልጆች ስለሆኑ በውጤት እና ያው የማህበረሰቡ ልጆች የኑሮ ዝቅተ የደሃ የሚለውን በመለየት የገንዘብ ድጋፍ እንዲሁም አሁን ደግሞ የአዲስ ዓመት የትምህርት መጀመሪያ ስለሆነ ደብተር ለሌላቸው ልጆች ደብተር ገዝቶ ለትምህርት ቤታችን አበርክቶልናል ማለት ነው። ያው ማለት ከዚህ በፊት ወደ 20 ምናምን ልጅ አሁን ደግሞ ወደ 200 በላይ ለሚሆኑ ልጆች ነው ደብተር የተሰጠን። ቀጣይነት ያለው ተያያዥነት ሊረዱልን ቃል ገብተውልናል ማለት ነው።
አቶ ዮሐንስም ተቋማቸው ትምህርት ቤቱን እንዴት ሊደግፍ እንደቻለ ያስታውሳሉ።
ተማሪዎቹ ቱሬ ሲከፈት ደብተር የላቸው ሰማን። አንዳንዶቹ እንደውም በራፍ ላይ አስተማሪዎቹ ከራሳቸው ከኪሳቸው እርሳስ እየቆረጡ ለሁለት ነው የሚሰጧቸው እና አሁን ለአንዱ ትምህርት ቤት ሲገቡ ሙሉ ኖትቡክ እና እርሳስ ምናምን እንዲሰጥ እኛ ገንዘቡን ላክን ከዚህ ማለት ነው። እና አሁን ጀምረዋል ትምህርት ቤት እንደውም ፎቶ ምናምን ላኩልን ሲሰጥ ለተማሪዎቹ።
ወይዘሮ ዙፋን እንደሚሉት 250 የሚሆኑ የትምህርት ቤቱ ተማሪዎች ተቋሙ በሚያደርገው ድጋፍ ተጠቃሚ ሆነዋል። በዚህም ተማሪዎቹ ብቻ ሳይሆኑ መምህራኑና የትምህርት ቤቱ ሰራተኞች የተሰማቸው ደስታ ከፍተኛ ነው ይላሉ።
በስማን በጣም ደስተኞች ናቸው። ስለዚህ ያው ደብተር በዚህን ጊዜ ያው እንደ ሀገር የታወቀ ነው፣ በጣም ውድ ሆኗል። ያንን እንኳን ሸፍኖ ለመጠቀም አቅም የሌላቸው ልጆች ስለነበሩ በጣም ደስተኛ ሆነውን አሁን ያው ለአዲሱ ዓመት በአጋጣሚ ሰኞ ነው እዚህ ሐረር የሚከፈተው ዝግጅታችንን ጨርሰናል። በጣም ደስተኞች ናቸው።
ድንበር የለሽ የሐረር ልጆች ማህበር ለትምህርት ቤቶች ከሚያደርገው ድጋፍ በተጨማሪ በግለሰብ ደረጃም ለበርካታ ችግረኛ ሕጻናት ድጋፍ ያደርጋል። ሕክምና የሚያስፈልጋቸውንም ያሳክማል። አቶ ዮሐንስ ታዲያ ተቋሙ ለትምህርት ቤቶች በሚያደርገው ድጋፍ የበርካቶች ተስፋ መታደሱን፣ በተለይ ደግሞ በውሃ ቁፋሬው የብዙዎች ሕይወት መቀየሩን ይገልጻሉ።
ለምሳሌ አንድ አስተማሪ ከኛ መካከልም ያሉ ልጆች ያስተማረ ሰው ነበር እዛ እኛንም የሚረዳን ይህን ነገር የምናደርገው እና መጀመሪያ ግሎብ ማፕ ኮምፒውተር እንደዚህ አይነት ነገሮች የሉንም። ጂኦግራፊ ስናስተምር ግድግዳ ላይ በቦርድ ላይ በእጃችን እየሳልን ነው ብሎ ነበር ላክን። አሁን ትምህርት ቤት ውስጥ ተማሪዎች እንደው ላይን የሚታይ ነገር ዝም ብለው በአንጎላቸው ሳይሆን ስለ ዓለም ካርታ ሲማሩ ካርታ እያዩ ስለ ኮምፒውተር ሲማሩ እጃቸውን እየነካ ኮምፒውተር እና የዛ አይነት ለውጥ አለ። በእርግጥ እንደዚህ አይነት ነገሮች አንዳንዴ የምትቆጥሪያቸው አይደሉም፣ ተጨባጭ ነገሮች አይደሉም። ከጊዜ በኋላ ከረጅም ጊዜ በኋላ የምታያቸው ናቸው። ግን ተስፋው በተለይ አስተማሪዎቹ የሚገርም አይነት ነው ለተማሪዎች ያላቸው ፍቅር እዛ ለውጥ ለማምጣት የሚፈልጉት እና እነሱ ላይም ብዙ ተስፋ ይታያል አሁን።
ርዕሰ መምህርቷ ወይዘሮ ዙፋንም በዚህ ይስማማሉ። የተሻለ ቦታ መድረስ የቻሉ የከተማዋ ተወላጆች ጥለውት የሄዱትን አካባቢ መለስ ብለው በመመልከታቸው በማህበረሰቡ ዘንድ የተፈጠረውን ስሜት እንዲህ ይገልጹታል።
በጣም ማለት ያው ያለው ነገር ይታወቃል እንደ ሀገር ይሄንን በዚህ ህይወት ውስጥ አልፈው ስለሚያውቁት አሁን እነሱ ባሉበት ደረጃ ያሉት ተመልሰው ዞሮ እነዚህ ልጆች እኛ በነበርንበት ጊዜና አሁን ያለው የኑሮ ሁኔታ ልዩነት ስላለው የአቅማችንን ብንረዳ እንዲያው ሁሉንም 100% ማስደሰት ባንችል የተወሰነ ሰውን የተሻለ ነገር ነገ እነዚህ ልጆች ተምረው ደግሞ የተሻለ ሰውን የተሻሉትን ሌሎችን መርዳት ይችላሉ ከሚለው አንጻር ይኸው በተነሳሽነት ይሄን ነገር እያደረጉልን ያሉት ህብረተሰቡ፣ ተቋሙ፣ እኛም እንደ ትምህርት ቤት መምህራን ሁላ በጣም ደስተኞች ሆነን ዘንድሮ ያው በቁርጠኝነት ተነሳስተናል።
በርካቶች ለምን የሐረር ልጆች ብቻ የሚል ጥያቄ እንደሚያነሱባቸው የሚያመለክቱት አቶ ዮሐንስ ምክንያቱ ያቀሙ ስኑነት ብቻ መሆኑንና የማህበሩ የወደፊት ዓላማ በመላው ኢትዮጵያ የሚገኙ ተማሪዎችን ማገዝ እንዲሁም ትምህርትን ማስፋፋት መሆኑን ያመለክታሉ። ለዚህ ደግሞ አቅም ያለው ኢትዮጵያዊ ሁሉ እንዲተባበር በተለያዩ ጊዜያት ተቋሙ በሚያደርጋቸው የገንዘብ ማሰባሰቢያዎች ላይም እንዲሳተፍ ጥሪያቸውን ያስተላልፋሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በሰው ቁመና አምሳል ከእንጨት ተጠርቦ የተሰሩ 6 ግዙፍ የእንጨት ቅርጾች ሰሜናዊ ምዕራብ ፓስፊክ እየተባለ የሚታወቀው የሰሜናዊ ምዕራብ ዩናይትድ ስቴትስ ሞገስ ሆነዋል ይለናል ተከታዩ ዘገባ። የናታሻ ሞዝጎቪያን ዘገባ አሉላ ከበደ እንደሚከተል ያቀርበዋል።
ብሩን ኢዱን የሚል ስያሜ የተሰጣት ግዙፍ በሰው አቋም ተመስላ የተሰራች ቅርጽ ጨብረር ካለው ጸጉሯና እንደገና ጥቅም ላይ ከዋሉ ውድቅዳቂ የእንጨት ቁርጥራጮች በተሰራው አካሏ ከባህር ዳርቻው አቅራቢያ ሆና የባህሩን ዜማ የተላበሰ ዋሽንት ስትጫወት ትታያለች።
እንደ እውነቱ በጣም የሚያምር ሆኖ ይሰማኛል። እናም ኦርካ የሚባሉትን ባለጥቁርና ነጭ ቀለም አሳ ነባሪዎች እየተጣሩ የት እንደገቡ ለመጠየቅ የፈጠረው ታሪክ ትልቅ ቁም ነገር ያለው ይመስለኛል።
ሄላይና ፓይፐር ጥቅም ላይ ከዋሉ ነገሮች የሚሰሩ ጥበባዊ ስራዎች እሳቤ አራማጅ በሆነው የዴንማርክ ተወላጁ ቶማስ ዳምቦ የተገነቡትን በሰው ቁመና ተመስሎ የተሰሩትን ግዙፍ የእንጨት ቅርጾች በአድናቆት ከሚከታተሉ በርካታ የሲያትል ነዋሪዎች አንዷ ናት።
When I come to an area and then I see there's a piece of driftwood and I hear a story about the orcas bombers down.
ወዳንድ አካባቢ መጥቼ በባህሩ ላይ የሚንሳፈፉ ቁርጥራጭ እንጨቶችን ሳይና ይሄ ሁሉ የሆነው አሳ ነባሪዎቹ የባህር አሳዎች ከነበሩበት ስፍራ ወደ ውሃው መውረጃ ሳይሆን ሽቅ ወደ ውሃው መምጫ ለመሰደድ የሚገደዱበት ሁኔታ በመፈጠሩ መሆኑን ስሰማ ብዛታቸው እጅግ እየተመናመነ መምጣቱን ሳስተውል ሐሳብ የወለደው አንድ ባህሪ እንድስል እንድፈጥር ያነሳሳኛል። ከዚያ ትንሽ ግጥም ጫጭርና ታሪክ አበጅለታለሁ።
የቡድኑን አባላት ካንዱ የባህር ዳርቻ ወደ ሌላው በትሽክርካሪ አሳፍረው የሚጓዘው ዳምቦ በአካባቢው በጎ ፈቃደኞች እየታገዘ እስካሁን 10 ግዙፍ የእንጨት ቅርጾችን ገንብቷል።
The Way of the Bird King is a fairy tale that's a chapter in my
የአፋቱ ንጉስ ጎዳና የሚለው እንደተረት ነው። በድርሰቱ ውስጥ ያለ አንድ ምዕራፍ በአለም ዙሪያም ባንድ ጊዜ አንድ ቅርጽ ያበጀው እስካሁን በአጠቃላይ 125 ቅርጾችን ሰርቻለሁ።
ታሪኩ ኦስካር የሚባል ልጅ ከእንጨት ከተሰሩት ቅርጾች ጋር በሚያደርገው ልውውጥ በተፈጥሮ አካባቢው እየሆነ ያለውን ሁኔታ የሚረዳበትን ሂደት ይመለከታል። በጉዞውም መጨረሻ ላይ የአዋፋት ንጉስ ይሆናል።
Trolls are kind of fantastical beings larger than life and
እንዲህ በሰው ምስል የተሰሩ ቅርጾች ፍጹም ቀልብ የሚሰርቁ ድንቅ ነገሮች ናቸው። እናም የከፋ ነገር ሊመጣ እንደሚችል የሚያስጠነቅቁ የሚያስፈራሩም ሊሆኑ ይችላሉ። እነዚህ ግን ህዝብ በቀረበ ስሜት የሚያያቸውና ነገሮች ዘለቄታ እንዲኖራቸው ስለሚያስፈልገው የጥንቃቄ አያያዝና እንዲሁም ምድሪቱን ስለመንከባከብ መልካም መልእክቶች እያስተላለፉ ነው።
አብዛኞቹ በተፈጥሮ መናፈሻ ፓርኮች ውስጥ እንዲቆሙ የተደረጉት እነኚህ ግዙፍ ቅርጾች ከሰዎች እይታ ተሸሽገው የተሰሩ ናቸው።
ሰዎች እነርሱን ከተደበቁበት ፈልገው ማግኘት ስላለባቸው የተለየ ያግራሞስ ስሜት ይጭራሉ። ጥበቡም በራሱ ውብ ነው።
አንዳንዶቹም በአካባቢው ነዋሪ ከሆኑት ነባር ህዝቦች በመባል ከሚታወቁት የማህበረሰብ አባላት ጋር በመተባበር የተሰሩ ናቸው።
የተከበራችሁ አድማጭ ተመልካቾቻችን ለዕለቱ ያዝነው መስተናዶ እዚህ ላይ ተጠናቋል። ኤደን ገረመው መስተናዶውን በመምራት የለሳስማረ በቅንብሩ ጽዮን ግርማ በአርትዖቱ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን እንሰናበታለን። ጤና ይስጥልን። Thank you.